የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምጽ ራዲዮ ጋቢና ቪኦኤ ተጀመረ። ዛሬ ቀኑ ታህሳስ 1 2012 ዓ.ም ነው። ከአዲሱ ትውልድ ድምጽ ቀጣዮቹን ጉዳዮች በዛሬ ምሽት ተሰማላችሁ።
በኖርዌይ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን የኖቤል የሰላም ሽልማት ተሸላሚ የሆኑት ጠቅላይ ሚኒስትር አብይ አህመድ ጋር ማረፊያ ድረስ በመሄድ ደስታቸውን መግለጻቸው ተሰምቷል። ከተወሰኑት ጋር ቆይታ እናደርጋለን።
ከንጉሳውያን ቤተሰብ ጀምሮ የኖርዌይን እንግዲህ አንድ ሀገር ላይ ስትኖር የማህበረሰቡን ከፊቱ የምታነበው ደስታና መደነቅ አለና እኔ ከተረዳሁት ድረስ የኖርዌይ ህዝብ በጣም ደስተተበትና በጣም የተማረከበት ዝግጅት
በተጨማሪም የሲኤንኤን የዘንድሮ የበጎ ምግባር ጀግንነት ተሸላሚዋ ፍሬወይኒ መብራቱም አብራን ታመሻለች። ዛሬ ምሽቱ ባለድሎች የሚበረክቱበት ይመስለናል። ሌላኛው እንግዳችንም የሌላ ዘርፍ ክብር ተሸላሚ ናቸው።
በዚህ ደስ እኔም የደንበኞቼ ጣቢ ደርሰኝ ብለቼ ምን ይሆናሉ የሚል ስጋት ጭንቀት ነበረ። ከዚህ ጭንቀት ጋር ተያይዘውም የጤና መስተጓጎሎች ነበሩ። ከአንድም ሁለት
የሰማናቸው በሰብአዊ መብት ጠበቃነት የሚታወቁት አቶ አማሃ መኮንንን ነው። አመታትን ለተሻገረ አገልግሎታቸው የፍራንኮ ጀርመን ሽልማት በሰብአዊ መብት ዘርፍ ተሸላሚ ሆነዋል። ያሳለፏቸውን ፈታኝ ዘመናት ያስቃኙናል።
ተጨማሪ ዘገባዎችም አሉን። አብረናችሁ የምናመሸው እኔ ሀብታሙ ስዩምና
ኤደን ገረመው ነን።
በመቀጠል የዓለምን ውሎ ባጭሩ የሚያስቃኙ ዜናዎችን እናካፍላችኋለን። አብራችሁን ስለምታመሹ ደግሞ ከሁሉም አስቀድመን እናመሰግናለን።
ከዜናዎቹ ጋር ተመልሰን መጥተናል። ከሰኔ 15ቱ የአማራ ክልል ከፍተኛ አመራሮችና የጸጥታ ኃይሎች ግድያ ጋር በተያያዘ በነሻምበል መማርጌትነት መዝገብ የተጠረጠሩ 155 ግለሰቦች የክስ መቃወሚያቸውን በጽሑፍ ለአማራ ክልል ጠቅላይ ፍርድ ቤት ዛሬ አቅርበዋል። ከተራ ቁጥር 1 እስከ 14 ስማቸው የተጠቀሱ ተጠርጣሪዎች ጥቃቱን በማደራጀት በመምራትና የክልሉን ከፍተኛ ባለስልጣናትና የፖሊስ አባላትን በመግደልና በማቁሰል ተሳታፊ መሆናቸውን የሚያመለክት ክስ ነው የቀረበባቸው። በዛሬው ቀጠሮም የአማራ ክልል ጠቅላይ ፍርድ ቤት የተከሳሾችን የጽሑፍ የክስ መቃወሚያ ለመቀበል ባለፈው ችሎት በህመም ምክንያት ያልቀረቡ አንድ ተከሳሽን የክስ ማመልከቻ ለማንበብና ባለፈው ችሎት ያልቀረቡ ሌሎች ተከሳሾችን ፖሊስ ለማቅረቡ ለማረጋገጥ ነው የቀጠረው። የተጠርጣሪዎቹ ጠበቆች በበኩላቸው የክስ መቃወሚያቸውን ለፍርድ ቤቱ በጽሑፍ አቅርበዋል። ክሶቹ ሊደራረቡ እንደማይገባ በቴክኒክ ማስረጃነት የቀረቡ የስልክ ልውውጦች ባለመቅረባቸው ቸውም የድምጽ ማንነት ለመለየት አስቸጋሪ መሆኑን የንብረት ውድመትን በተመለከተ አለ የተባለው የሲዲ ማስረጃ አለመቅረቡና በአማራጭ የቀረበው ክስ ከተደነገገው ክስና ፍሬ ነገሩ ጋር የማይጣጣም መሆኑ ተገቢነት የላቸውም የሚል የመቃወሚያ ማቅረቢያቸውን የተጠርጣሪው ጠበቃ ለአሜሪካ ድምጽ አስረድቷል። ፍርድ ቤቱ ተጠርጣሪዎች ጉዳያቸው ዋስትና የማያሰጥ በመሆኑ በማረሚያ ቤት ውስጥ ሆነው እንዲከታተሉም ትዕዛዝ ሰጥቷል። የአቃቤ ሕግን አስተያየት ለመቀበልም ለጥር 6 2012 ዓ.ም ቀጠሮ ይዟል። ዘገባውን ያደረሰችን አስቴር ምስጋና ናት።
የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በትናንትናው ዕለት ከወሰንና ማንነት ጉዳዮች ኮሚሽን አባላት ጋር በባህር ዳር ከተማ ከተደረገው ውይይት ጋር መነሻ አድርጎ በወቅታዊ ጉዳዮች ዙሪያ መግለጫ ሰጥቷል። የጽህፈት ቤቱ ኃላፊ አቶ ጌትነት ይርሳው ከሰላምና ከደህንነት ጋር በተያያዘ በክልሉ ውስጥ አንጻራዊ ሰላም መኖሩን፣ በአጎራባሽ ክልሎች ጋርም መልካም ግንኙነት እንዳለ ጠቁመዋል። የአማራ ክልል መንግስት በህዝቡ የሚነሱ ጥያቄዎችን በተመለከተ በቅርቡ በሀገር አቀፍ ደረጃ ከተቋቋመው የወሰንና የማንነት ጉዳዮች ኮሚሽን ጋር በቅርቡ መወያየቱን አውስቷል። ዘገባው የአስቴር ምስጋናው ነው።
የዩናይትድ ስቴትስ የገንዘብ ሚኒስቴር በአምስት ደቡብ ሱዳናውያን ላይ ማዕቀቦችን ጥሏል። ሱዳናውያኑ ማዕቀቡ የተጣለባቸው ከሁለት ዓመታት በፊት ጥር ወር ላይ የሳልቫኪር መንግስት የሚነቅፉ ሁለት የታወቁ ሰዎች ተጠልፈው በተገደሉበት ወቅት ሚና ነበራቸው በሚል ነው። የሰብአዊ መብት ጉዳይ ጠበቃ ዶንግ ሳሜል ሉዋክ እና የሱዳን ህዝባዊ ሀርነት ንቅናቄ አባል አግሬ አድሪው መስወርን ጉዳይ የደቡብ ሱዳን መንግስት ተጠያቂ አይደለሁም በማለት በተደጋጋሚ ሲናገር ቆይቷል። ሉዋክ እና አድሪ በደቡብ ሱዳን የአገር ውስጥ ደህንነት ቢሮ ከናይሮቢ ተጠልፈው ከጁባ በስተምዕራብ ወደሚገኝ እስር ቤት ከተወሰዱ በኋላ እንደ አውሮፓውያን አቆጣጠር ጥር 30 2017 ዓ.ም መገደላቸውን የሚያሳይ ማስረጃ ተገኝቷል ሲል የተባበሩት መንግስታት ድርጅት የደቡብ ሱዳን ጉዳይ ጠበብት ቡድን ገልጿል።
ባለም ዙሪያ የታሰሩ ጋዜጠኞች ብዛት ከፍተኛ መሆኑን ኮሚቴ ቱ ፕሮቴክት ጆርናሊስትስ CPJ በሚል አጽሮት የሚታወቀው ለጋዜጠኞች መብት የቆመ ኮሚቴ ዛሬ ባወጣው አመታዊ ጥናት አመላክቷል። በዓለም ደረጃ ጋዜጠኞችን በብዛት የሚያስሩት ቻይና፣ ቱርክ፣ ሳውዲ አረቢያና ግብጽ መሆናቸውንም ዘገባው ጠቁሟል። ባለም ደረጃ ለአራት ተከታታይ አመታት በመቶዎች የሚቆጠሩ ጋዜጠኞች መታሰራቸው የቀጠለ መሆኑን CPJ ያወጣው ዘገባ ጠቁሟል። ሺ ጂንፒንግ፣ ረጀብ ጠይብ ኤርዶዋን፣ መሐመድ ቤን ሳልማንና አብደል ፈታህ አልሲሲን የመሳሰሉ አምባገነን መሪዎች የሚነቅፏቸውን ሚዲያዎች ማሳደዳቸውን ቀጥለዋል ይላል ዛሬ ወጣው ዘገባ። አድማጮች፣ ለሁን ያሉን ያጫጭር ዘገባዎች እነዚህ ናቸው። ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ ይቀጥላል። ከአሜሪካ ድምጽ ራዲዮ ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ ተሻግረናል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት የዚህ ዓመት የኖቤል የሰላም ሽልማታቸውን በኖርዌይ ኦስሎ በመገኘት ተረክበዋል።
ትላንት ምሽቱን ታዲያ በሽሮች የሚቆጠሩ ኢትዮጵያውያንና ኤርትራውያን ጠቅላይ ሚኒስትሩና ባለቤታቸው ባረፉበት ሆቴል ፊት ለፊት በመሰባሰብ ደስታቸውን ሲገልጹ አምሽተዋል። እስክንድር ፍሬው ከተወሰኑት ተሳታፊዎች ጋር ቆይታ አድርጓል።
አቶ ለማ ደታ በኖርዌይ ክርስቲያን ካውንስል የፍትህና ፍልሰት ጉዳዮች አማካሪ፣ እንዲሁም አቶ ጌታቸው በቀለ በኖርዌይ የኢትዮጵያውያን የጋራ መድረክ ሰብሳቢ፣ እንደዚሁም ጉዳያችን የተሰኘ የጡመራ መድረክ አዘጋጅ፣ በጣም ነው የማመሰግነው ስለ ጊዜያችሁ። በቅድሚያ በአሜሪካ ድምጽ ሬዲዮ አድማጮች መጥታችሁንም
እናም እናመሰግናለን። እስክንድር፣
እንግዲህ በትናንትናው ዕለት ለጠቅላይ ሚኒስትር አብይ አህመድ ክብር ለመስጠት በኦስሎ ጎዳናዎች አቋርጦ እስከ ሆቴላቸው የዘለቀ ሰልፍ መካሄዱን ተመልክተናል። በተለያዩ የማህበራዊ ድረገጾች ጭምር የተመለከትነው ነው። ምን ነበር በትክክል የተደረገው? እነማን ናቸው የተገኙት? የተንጸባረቁት መልእክቶች ምንድን ናቸው? አቶ ለማ ከርሶ ልጀምር።
በየአመቱ የሚደረገው የኖቤል የሰላም ሽልማት ተሸላሚዎች ለማክበር እና እነሱ ላደረጉት አስተዋጽኦ ድጋፍ ለማሳየት የሚደረግ አመታዊው የሽልማት ስርዓት አካል ነው። ብዙ ሺህ ህዝብ በኦስሎ መሀል ጎዳና ላይ ተሰብስቦ በሙዚቃዎች በተለያዩ የማነቃቂያ ንግግሮች ታጅቦ ወደ እሳቸው ወይም ተሸላሚ ወደሚያርፍበት ሆቴል ይኬድና እዛ ጋር እሳቸው ቀርበው ሰላምታ ይሰጣሉ። ትናንት የተደረገውም ይሄ ነው። ይሄንን ያዘጋጁት የኖርዌይ የሰላም ካውንስል የሚባል አለ፣ የሰላም ማህበር የሚባል የኖርዌይ የኦስሎ ዋና ከተማ እንዲሁም የኖርዌይ ቤተክርስቲያን ተራድኦ ድርጅት፣ የኖርዌይ ቤተክርስቲያን አካላት እና የተለያዩ የሰራተኞች ማህበር፣ የኢንዱስትሪ ማህበር እንደዚህ ድጋፍ ያደረጉት ሰልፍ ነው።
ምንድነው ይዘው የሚሄዱት በዚህ ሰልፍ ላይ?
ስነ ስርዓቱ እንዲህ ነው የሚከናወነው። መጀመሪያ እነዚህ አዘጋጅ ድርጅቶች ይሰባሰቡና ብዙ ሰው ማስታወቂያ ተለጥፎ በጊዜ ብዙ ሰው ወደዚህ እንዲመጣ ይጋበዛል። በዚህኛው ዙር እኔ መግቢያ ላይ ንግግር ከሚያደርጉት አንዱ እኔ ነበርኩ። እዚያ ጋር ንግግሮች ከተደረጉ በኋላ ጧፍ ይበራል። እዚህ ሀገር ለዚህ አይነት ጊዜ የሚዘጋጅ ጧፍ አይነት አለ፣ እንደኛ በቤተ ክርስቲያን እንደሚያዘው አይነት ተለቅ ያለ ነው። እሱ ጧፍ ይበራና የተለያየ አይነት ዝማሬዎች፣ ሙዚቃዎች ህዝቡ እንደ ፈቃዱ እንዳሰበ እንደፈለገ እየዘመረ ወደዚያ ወደ ሆቴሉ ይኬዳል። በመሀል ጋዜጠኞች በቴሌቪዥን በቀጥታ ይተላለፋል። የተለያዩ ሰዎች ቃለ መጠይቅ ያደርጋሉ። እኔም እዛው ቃለ መጠይቅ አድርጌያለሁ በነበረው ዝግጅት። ዋናው ሀሳቡ የአመቱን ተሸላሚ ማክበር፣ የአመቱ ተሸላሚ እያደረገ ላለው ስራ ድጋፍ መግለጽ ነው የዚህ ሰልፍ ዋና ሀሳቡ።
አቶ ጌታቸው በቀለ፣ እንግዲህ በየአመቱ የሚደረግ ነው ለኖቤል ሎሬቶች ወይም ለኖቤል ተሸላሚዎች ብለዋል አቶ ለማ በማብራሪያቸው። የዘንድሮ እንግዲህ ኢትዮጵያን የሚመለከት ነው እና ካለፉት አመታት አንጻር ሲታይ የዘንድሮውን እንዴት ይገልጹታል? በስፍራው የተንጸባረቁ መፈክሮች፣ መልእክቶችስ ምን ነበሩ?
ቀደም ብሎ አቶ ለማ እንደገለጸው በየአመቱ የኖቤል ሽልማት በተደረገበት ዕለት በኢትዮጵያ አቆጣጠር 11 ሰዓት ከምሽቱ 1 ሰዓት ተኩል 2 ሰዓት የሚዘልቅ ነው ሰልፉ። ከዚህ በፊት የነበረው ላይ እንግዲህ እኔ ከዚህ በፊት አስታውሳለሁ፣ ለምሳሌ የኮሎምቢያው መሪም ሽልማት የነበረ ጊዜ፣ ከዛም በኋላ በየአመቱ ይደረጋል እና የዘንድሮው በጣም የተለየ ድባብ ፈጥሯል ኢትዮጵያውያን ላይ። ምንድን ነው የፈጠረው ድባብ? በኢትዮጵያውያን ብቻ ሳይሆን በኖርዌጅ አለ ከመጀመሪያው ከዝግጅቱ ጀምሮ በጣም ኢምፕሬስ ሆነዋል፣ በጣም ተደስተዋል። ዝግጅታቸው እንግዲህ ይሄ የኖቤል ሽልማት ማለት ለኖርዌይ መንግስትም ለኖርዌይ ህዝብም እንደ አንድ ብሔራዊ ክብር የሚታይ ነውና በጣም በጥንቃቄ ነው የሚደረገው። ድምቀቱን ራሱ ህዝቡም ይለካዋል፣ አስተያየት ይሰጣልና የዘንድሮ ከችቦ ከሚበራበት መጀመሪያ ዝግጅት የሚደረግበት አሁን አቶ ለማም እንደገለጸው ከማዕከላዊው የኖርዌይ ክፍል ያርባን ቶርገን ይባላል። እዛ ላይ መድረክ ተሰርቶ ህዝቡ ለአንድ ለግማሽ ሰዓት ያህል ችቦውን አዘጋጅቶ እንግዲህ ይሄ ችቦ ለአንድ ሰዓት ያህል አንድ ሰዓት ተኩል የሚቆይ ነው ሲበራ እጅ ላይ ማለት ነው። ሁሉም ሰው ያንን ይዞ የተወሰኑ ንግግሮች ከተደረጉ በኋላ የኢትዮጵያና የኤርትራ ሰንደቅ ዓላማ ተይዞ እስከ ግራንድ ሆቴል ክቡር ጠቅላይ ሚኒስትር አብይ እና በየአመቱም የሚሸለመው የኖቤል ተሸላሚ የሚገኝበት መስኮት ሰገነቱ ስር ነው የሚሄደው እና ይሄ መንገድ ወደ 20 ደቂቃ እስከ 15 ደቂቃ ይፈጃል። ሰው በትናንትናው ምለት የኖርዌይ ህዝብም ኢትዮጵያውያንም እዚህ የሚኖሩ ከአውሮፓም ከተለያየ ቦታም የመጡ ኢትዮጵያውያን አሉ። ቁጥሩ በሺህ የሚቆጠር ህዝብ ነው የተገኘው። በጣም እየተደስቷል። እዛ ሰገነቱም ላይ ጠቅላይ ሚኒስትር አብይ በወጡበትም ጊዜ በጣም ትልቅ ድምቀት ነበረው እና በተለይ በዘንድሮው ሰልፍ ላይ እንግዲህ በኢትዮጵያውያን ጉዳይ ስለሆነ በርካታ ኢትዮጵያውያን ልጆቻቸውን፣ ህጻናትም፣ እዚህ የተወለዱ ወጣቶችም በማደጎም የመጡ እነኝህ ሁሉ በጣም የተደሰቱበት ነው እና ኢትዮጵያውያን በጣም የተደሰትነውን ያህል በእውነት እዚህ ሀገር ከመጣው ጀምሮ ከተመለከትኩት የኖቤል ዝግጅቶች ኖርዌጂያውያን በጣም ረክተውበታል። እዛ ዝግጅቱም ላይ ንግግር ያደረጉበት ዝግጅትም ለመታደም እድሉ ገጥሞኝ ነበር። ከንጉሳውያን ቤተሰብ ጀምሮ የኖርዌይን እንግዲህ አንድ ሀገር ላይ ስትኖር የማህበረሰቡን ከፊቱ የምታነበው ደስታና መደነቅ አለና እኔ እስከተረዳሁት ድረስ የኖርዌይ ህዝብም በጣም ደሰተበትና በጣም የተማረከበት ዝግጅት ሆኖ ነው ያለው።
እስክንድርና እንግዶቹ እናመሰግናለን። ሙዚቃውን ምናልባት ወደ ኋላ ላይ ልንመለስበት እንችላለን። ከዚያ በፊት ግን ወደ ሌሎች ዘገባዎች እንሻገራለን። በኢትዮጵያ የሚገኙ የፈረንሳይና የጀርመን ኤምባሲዎች በጥምረት በመሆን ታዋቂውን ጠበቃ አመሀ መኮንንን ሸልመዋል።
ፍራንኮ ጀርመን ሽልማት የተሰኘው ይሄ ሽልማት ለጠበቃ አመሀ የተበረከተው ጋዜጠኞችና የለውጥ አራማጆችን የገዛ ህይወቱን ሳይቀር አደጋ ውስጥ እየጣለ ስለተሟገተላቸው እንደሆነ በኢትዮጵያ የጀርመን አምባሳደር ቢታ ዋግነር በትዊተር ገጻቸው ላይ ጽፈዋል። ከጠበቃ አመሀ ጋር ያደረግነው ቆይታ ሽልማቱ ስለፈጠረበት ስሜት ከሚያወሳበት ጋር ይጀምራል።
ኢትዮጵያ እንግዲህ በሰብአዊ መብት ጉዳይ ብዙ የሚቀረን አገር ነን፣ እንደ ሀገር እንደ ህዝብ እና ብዙም ጉዳት የደረሰበት ሁኔታ ነው የምናስታውሰው። እንግዲህ ይህንን በመቅረፍ በኩል አስተዋጽኦ ወይም ከሌላው የተለየ አስተዋጽኦ አድርገሃል ተብሎ እውቅና ሲሰጥ ጥሩ ስሜት ነው የሚሰማው። ጥሩ ስሜት ተሰምቶኛል።
ጠበቃ አመሀ እንግዲህ እርስዎ የሚታወቁት የፖለቲካና የህሊና እስረኞችን ወክለው ለአመታት ባደረጉት የጥብቅና አገልግሎት ነው። ትንሽ ወደኋላ ልመልሶት። በርካታ የጥብቅና ዘርፎች አሉ። ብዙ ጦስ የሌላቸው ሀብታም የሚያደርጉ የጥብቅና አይነቶች አሉ። እርስዎ ግን ከመንግስት ባለስልጣናት ጋር፣ ከመንግስት አስተዳደር ጋር መልሶ መላልሶ የሚያጋጨውትን የሰብአዊ መብት ጥብቅና ጉዳይን አበርትተው ይዘዋል። ወደዚህ ዘርፍ የገቡበት የግል ምክንያት ነበረ ወይ? ጥቂት ወደ ኋላ መለስ ብለው እንዴት እንደመረጡት ያጫውቱኝ።
አዎ፣ አይ እንግዲህ ምንድነው፣ ዞሮ ዞሮ ያው የህግ ባለሙያ ነኝ እንደ ማንኛውም ሰው። ከአዲስ አበባ ዩኒቨርሲቲ በመጀመሪያ ዲግሪ በህግ ሙያ ተምሬያለሁ። ከዛ በኋላ ደግሞ በሰብአዊ መብት ደግሞ ሁለተኛ ዲግሪን ሰርቻለሁ። ከዛ ያው ስራ የጀመርኩት ቀድሞ ልዩ አቃቤ ህግ ይባል የነበረ መስሪያ ቤት ነው፣ አስር ጊዜ በጣም። ከዛ በኋላ ወደ ፍትህ ሚኒስቴር ነው የገባሁት። ስለዚህ አንደኛ በዚህ በስራ አጀማመሬ እና ባለፍኩበት በተባለ መስክ በተለይ መንግስት መስሪያ ቤት ባለፍኩበት ሁኔታ ውስጥ በአብዛኛው የወንጀል ጉዳይ ላይ ነው ሳተኩር የነበረው። እዛም ስሰራ እንደ አቃቤ ህግም ስሰራ የሚፈጸሙ ጥፋቶችን የማየት እድል ነበረኝ። ያው እንደ መንግስት ሰራተኛ የሚጠበቅብኝም ለመወጣት ሞክር ነበረ። ከዛ በኋላ ያው የሰብአዊ መብት ተማሪ ሆኛለሁ። እንግዲህ እነዚህ ሁኔታዎች ገፋፍቶኛል ብዬ አስባለሁ። ከላይ ደግሞ ይመስለኛል ወደ ትምህርት ቤት እንደ ጨረስኩኝ አካባቢ ያው አንድ የኔ ወንድም እንዲሁ በሚዲያ ስራ ውስጥ ነበረ፣ ጋዜጠኛ ነበረ። ስለዚህ እሱ ሲታሰር አይቻለሁ። አእምሮ የሚባል ጋዜጣ ዋና አዘጋጅ ነበረ። እሱን ማየት ችያለሁ። በመጽሐፉ ብቻ ታስሮ ብዙ ተንገላቷል። አሁንም በስደት ይገኛል። አይ ቲንክ እነዚህ ሁኔታዎች በሰዎች ላይ በሀሳብን በነጻ መግለጽ መብት ላይ የሚፈጸመው እንዳልታገስ ወይም ትኩረት እንዳደርግ የገፋፋኝ ይመስለኛል። ወደ ጥብቅና ከገባው በኋላም ያው ወደ እኔ ይመጡ የነበሩ ጉዳዮች የወንጀል ጉዳዮች ናቸው። ከዛ በኋላ ደግሞ እንግዲህ የጸረ ሽብር ህጉ ከወጣ በኋላ በተለይ በ97 ምርጫ ጊዜ እንደዚሁ ብዙ ሰዎች ሲታሰሩ ለማየት ለማስተዋል ችያለሁ። ስለዚህ አይ ቲንክ ብዙ ከባድ አልነበረም። የህግ ባለሙያ ነኝ ብዬ ቦታ ይዤ ሳበቃ፣ በተለይ ደግሞ የሰብአዊ መብት ተማሪ ነኝ ብዬ ቦታ ይዤ ሳበቃ፣ እንደዚህ ሰዎች በግፍ ሲታሰሩ ሙያ እያለኝ ወደ ኋላ የምልበት ምክንያት አልነበረም። ለመወሰን ብዙ የሚቸግረኝ አልነበረም። ብዙ ሰዎች ደግሞ ብዙ ወጣቶች በእውነት ብዙ ይደርሳሉ። ብዙ ህልም ያላቸው ወጣቶች ላይቭ በጥይት ግንባራቸው እየተመታ ሲወድቁ አይተናል፣ ከወሬም በላይ ማለት ነው። ይሄንን እያዩ እንደገና እንዳልኩት ባለሙያ በዚህ ሙያ ላይ ነኝ ብሎ ቁጭ ለማለት የሚቻል አልመሰለኝም። ለእኔ ይሄን ለመወሰን የሚከብድ መክበድ አልከበደኝ። እውነት ለመናገር
ቀደም ብለውም ጠቀስ አድርገውታል፣ ያው የስራው ፈተና አለ። ወደኋላ አሁንም መለስ ስላድርገውትና እስቲ በዚህ ስራው ዘመን ካዩቸው ውጣ ውረዶች መካከል የተወሰኑትን ያጋሩን፣ የተወሰኑትን እስቲ ያነሳሷቸው።
ከባድ ነበረ እውነት ለመናገር። አንደኛ በጣም ያው መንግስት በልዩ ትኩረት የሚከታተላቸው ጉዳዮች ናቸው። ሌብልም ተደርገናል። ካልተሳሳት ያኔ በነበረው የጠቅላይ አቃቤ ሕግ መስሪያ ቤት ውስጥ እነማን ናቸው በዚህ ጉዳይ ጥብቅና ስራ እየሰሩ ያሉ በሚል አንድ ስም ነበረ፣ አሁን ረስቻለሁ። የመለየት ስራ እንደተሰራ አውቃለሁ። ከዛ በኋላ ያ ከተለየ በኋላ ምን ለማድረግ ታስቦ እንደነበረ ብዙም እርግጠኛ ግልጽ አልነበርኩም፣ ግን የሚያሳየው ነገር አለ። ከአንድ ጊዜም ሁለት ጊዜም ጠቅላይ አቃቤ ሕግ መስሪያ ቤት ተጠርቼ እኛ ፈቃድ የሰጠን የጥብቅና ስራ እንድሰራ ነው እንጂ የፖለቲካ ስራ እንድሰራ አይደለም የሚል በአንድ በኩል ወንድማዊ የሚመስል ምክር፣ በሌላ በኩል ግን ማስጠንቀቂያም ነገር ነበረ። ከዛ በኋላ ግን እንግዲህ ስራውን ለመስራት ማዕከላዊ መመላለስ ነበረ፣ ቅሊንጦ፣ ቃሊቲ መመላለስ ነበረ። እነዚህ ቦታዎች ላይ ሲኬድ ደግሞ እንደ ባለሙያ ወይም ስራ ለመስራት እንደሄድን ሳይሆን የምንቆጠር የነበረው የእነዚሁ ታሳሪዎች ተባባሪ ጸረ መንግስት እንደነበር እና አንድ ጥበቃ ላይ የነበረ የሚገኝ ባለሙያ ወይም ሰራተኛ በቀላሉ ክብርን በሚነካ ሁኔታ እንተናገር ነበር፣ እንመለስ ነበር። ይሄ አንድ ነው። ከዛ ፍርድ ቤት ደግሞ እንግዲህ በነበር ሂደት ብቸኛው መጠጊያ መሆን ነበረበት፣ ግን አልነበረም። ለመናገር ፍርድ ቤት የሙያ ኃላፊነታችንን በአግባቡ ለመወጣት እድል ሲሰጠን አልነበረም። በአብዛኛው በጣም በግልጽ በሚታይ ሁኔታ ፍርድ ቤቱ አስከባሪ በወቅቱ ከነበረው ጋር ፌቨር ሲያደርግ ነበረ። እንደ ሰው እኛም ቤተሰብ አለኝ እኔ ስጋቶች ነበሩ። በዚህ ሂደት እኔም የደንበኞች ሄጣ ቢደርሰኝ ልጆቼ ምን ይሆናሉ የሚል ስጋት፣ ጭንቀት ነበረ። ከዚህ ጭንቀት ጋር ተያይዘውም የጤና መስተጓጎሎች ነበሩ። ከአንድም ሁለቴ ወደ ሆስፒታል አካባቢ ጎራ ብሎ የማረት ነገሮችን ነበሩ። ሰዎች ዳኛ ፊት ቆመው ልብሳቸውን አውልቀው ለህዝብ ይፍረደኝ ከማለት የደረሱበት ጊዜ ነበር እና እነዚህ ከባድ ስሜት ነው የሚሰጡ።
ጠበቃማ እንግዲህ ይሄ ሽልማት መሰጠቱ ለሰብአዊ መብት መከበር ለአመታት ሲሟገቱ ለነበሩ ጠበቆች ምን አይነት ትርጉም ይኖረዋል? ምን አይነት የመነቃቃት ስሜት ይፈጥራል ብለው ያስባሉ?
ባለሙያው የሚጠበቅበትን በተለይ በሰብአዊ መብት ጉዳይ ዲሞክራሲ እንዲሰፍን በሚደረገው ትግል ላይ የህግ ባለሙያ የነበረው ተሳትፎ በጣም ውስን ነው የሚል እምነት ነው ያለኝ። ይሄ እንግዲህ አንዱ አትራፊ አይደለም። ቅድም አሁን እንደገለጽከው በቀላሉ ገንዘብ የሚገኝባቸው ሌላው ስራዎች እያሉ ከመንግስት ጋር አደጋም ራስንም ከአደጋ ጠብቆ የሚቻልባቸው ቦታዎች ኤሪያዎች እያሉ ይህ ለምን እንገባለው ከሚል ሊሆን ይችላል። በዋናነት ምንም ጥቅም የለውም በግል ጥቅም አያስገኝም ከሚል ሊሆን ይችላል። እንግዲህ ጥቅም እንደ እየሰቡ ነው። ገንዘብ ጥቅም ብዙ የሚያጓጓ ሊኖር ይችላል። ገንዘብ ሁላችንም እንፈልጋለን አለብን። ሌላ ግን ከዚህ የሚገኝ ጥቅም አለ። እውነት ለሌሎች ደህንነት፣ ለሌሎች መብት መስራት በራሱ የሚሰጠው እርካታ አለ። ከዛ ደግሞ በዚህ ደረጃ ቅና ሲሰጥ ይሄም ትርፍ እንዳለ ትልቅ መልእክት ያስተላልፋል እና ከዛ አንጻር ትልቅ ጥቅም አለ ብዬ አስባለሁ።
አቶ አማሃን በአድማጮቻችን ስም እናመሰግናለን። ፕሮዌኒ መብራቱ በድጋሚ ተመልሶ በጥቅም ላይ የሚውል የሴቶች ንጽህና መጠበቂያ አምርታ በማከፋፈል እያደረገች ላለው አስተዋጽኦ ከሰሞኑ የሲኤንኤን ጀግኖች መካከል አንደኛ በመሆን አሸንፋለች። ለሽልማት ስነ ስርዓቱ ወደ ዋሽንግተን ዲሲ በመጣችበት ወቅት ኤደን ገረመው አነጋግራታለች። በመቀጠል ይቀርባል።
መብራቱ የ2019 ሲኤንኤን ጀግኖች ውስጥ ከአስር ጀግኖች አንደኛ ተብላ ተመርጣለች። እንኳን ደህና መጣሽ።
እንኳን
ደስ አለሽ።
እንኳን አብሮ ደስ አለ።
እንግዲህ
ሁላችንም ደስ አለ።
ከሽልማቱ በፊት ስለነበረች ስሜት ንገሪኝ። መብራቱ እዛ መድረክ ላይ ቆመሽ ምን ነበረ የምታስቢው? እዚህ ደረጃ ላይ በመድረስሽ የተሰማሽ ስሜት እና ስምሽ ከምትጠራት በፊት የነበረሽ ስሜት እና ስምሽ ሲጠራ ደግሞ የተሰማሽ ስሜት ንገሪኝ።
እንግዲህ ስምን ከመጠራቱ በፊት አስሩን ጀግኖች ላይ ሶስት ቀናት አብረን እየበላን እየጠጣን ዲስከስ እያደረግን የት እንዴት ብለን እዚህ እንደደረስን ስናወራ ስነበረ ማንኛችንም ጀግና የጀግኖች ጀግና ተብሎ የሚጠራው በምንም መስፈርት ሁላችንም እንደ ጀግኖች በቃ ዜናንም የነገረን እሱ ነበረ። እኛም በእውነቱን ያምንበት ከዓለም አስር ብርት ጀግኖች ተብሎ መሸለም ራሱ ትልቅ ደረጃ ነው። ያው ሲኤንኤንም የጀግኖች ጀግና ተብሎም የሚመጣው ህዝቡ ነው እና እንግዲህ የኢትዮጵያ ህዝብ እንደመረጠኝ ተስፋ ትልቅ ባለሙሉ ተስፋ ነበርኩኝ። ሴቶችን ዓለም ላይ የኢትዮጵያን ሴቶች ብቻ ሳይሆን የዓለም ሴቶች ሞሞላ ይህንን ጉዳይ ሲሰሙ መቼም የማይመርጠን የለም ብዬም በከልቤ አምን ነበር። ሆኖም ግን እስከ መጨረሻ ሰዓት ያመልኩት ይሆናል ብዬ አይደለም ግን በመረጥም ባልመረጥም ምንም ስለዛ ጉዳይ ብዙ አላሰብኩበትም። ግን ያቺ መጨረሻ ሰዓቷ ላይ ስትሆን ግን ሁሉም እንደሰው መጨነቅ ጀመረ። ግን it happens so fast ስለ CNN ሂሮ አካሄድ ያወሩ ይያለ መጨረሻ ላይ ኤንቨሎፕ ቶሎ ነበር የተከፈተው። ሲከፈት ብሬን መብራቱ ሲሉ አሚን እኔ እንጃ በዛ ሰዓት አይቶት የሚቀጥሉ ይመስለኝ ነበረ ስለ ላይክ አናውንሲንግ who the top 10 to what it's like ግን በዛ ደቂቃ ግን ማይ ገነስ አይ ዋስ ሶ ስታንድ በጣም ከደስታ በላይ የእውነት ግን በዛ ደቂቃ ውስጥ የኔን ሳይሆን የሚታየኝ ነበረ የሞላው የሴቶች ድምፅ እንደተሰማ እንዴት ጩኸታችን እንደተሰማ ነው የዘመናት ችግራችንን ዓለም ላይ ችግር ነው የችግር የመፍትሄው ሰዓት ደርሷል የሚል ጩኸት ነበር የተሰማኝ እና የእውነቱን መምልሽ በእኔ ደስታ ሳይሆን በሴቶችን ጩኸት ሁሉ ነበር እንትን የሚያደርገኝ እና ግን በዛ ደቂቃ ውስጥ በቃ የድምፃችንን እንዴት ላውድ ኤንድ ክሊር እንደተሰማ በቃ ከአሁን ጀምሮ ይህ ችግር መፍትሄ የተገኝቶለት የሁሉንም ድምፅ ተሰብቶ ጎልቶ የሚታይበት ቀን መሆኑን ኩራት ነበር የተሰማኝ።
ሽልማቱ ስነስርዓት ላይ እንግዲህ ሲታይ ተደጋግማ ምትታየለች ነበረች እና እስቲ እሷ ማናት? የዛ ቦታ ላይ መገኘቷስ በሁለታችሁ መካከል የፈጠረው ስሜት ምን ነበረ? ከዚህም ደግሞ ስራው የሴቶች ነው፣ የሴቶችም እናት መሆንሽ እናውቃለን እና እስቲ ከሱ ጋር አያይዘው የነበረውን ስሜት ንገሪኝ።
ስሜቱ እኔ የወለድኩት አንድ ልጅ ነች። ስሟ ማርያም ሰባ ነው የሚባለው። የድርጅቱም ስምም ማርያም ሰባ ነበረ። እኔ ማይ ሆፕ ወዝ በቃ ልጄ እድለኛ ነች፣ እኔን መሰል እናት ስላገኘች። ሁሉም የሚወደውን ልጅ እንደ ማርያም ሰባ እድለኛ እንዲሆን እንደ ማርያም ሰባ በቃ የሞዴስን ጥቅም አውቆ በፈለገበትን ሰዓት አግኝቶ የፈለገውን ደረጃ እንደሚደርስ ነበር የኔውሽ። እና ባይገርምሽ ወደ ኋላ ትንሽ መለስ ስላደረግሽ እና ልጄ እዚህ ሀገር ነች የተወለደችው። ሶስት ሰዓት ብዙ ሰው ደስ ያላለው ነገር ነበረ። እንዴት ወለሽ ከሰለጠናለም ወለ ያሰጠናለም ተወጀታለሽ የሚል ነበር ከረታው። እኔ ግን አምን ነበር በእውነቱ እኔም የፈጠረች ኢትዮጵያ እዚህ ከደረስኩኝ ልጅንም ዛሬ ብታድግልኝ እኔ ሞር ተጠቃሚ ትሆናለች የሚል ነበር ግምቴ። ግምቴም ትልቅ ነው። አሁን ደግሞ 18 ዓመት ሞልቷል። ወደ ዩኒቨርሲቲ የምትገባበት ሰዓት ሆነ። ይህንንም የጀግንነት ያቺ ሁለተኛ ልጅ ያንከባከብኳት ማርያም ሰባት ሚተር ፕሮዳክት ፋክትሪ እዚህ አድጋ መጥታ ከኔ ጋር እንደዛ ስታይ የነበረኝ ደስታ የነበረኝ ምኞት ሁሉ ከእግዚአብሔር ፍቃድ ካልሆነ በምን ተአምር ሰው አስቦ ልጄን ህፃን ሆና ወስጄ አሁን ደግሞ ወደ ትምህርት ቤት የምትሄድበት ሰዓት እዚህ አምጥቼ በዚህ በጀግንነት ስም ዓለምን ሁሉ ሴቶችን ጉዳይ የሚያወራበት ይህንን መሰረታዊ ችግርን የሚፈታበት ቀን ስለነበረ እኔ ልነግርሽ አልችልም የተሰማኝ ደስታ። እና ለሁሉም ሴቶች ልጆች ደግሞ ይህንን ማለት ትልቅ ትልቅ ፋይዳ እና ደስታ አለው። በሁሉም ልጅ መቼም የሰው በልጁ የሚጨክን ሰው የለም። መጀመሪያ ጨካኝ ተብዬ ይሆናል ከዚህ ተወስዳል። አሁን ደግሞ ያላትን ደስታና ያላትን ተስፋ ሳይ ደግሞ የእውነቱን ልነግርሽ አልችልም የተሰማኝ ክብርና ደስታ በዛ ሰዓት ላይ
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። አድማጮቻችን፣ ከፍሬወይኒ መብራቱ ጋር የተደረገው ቃለ ምልልስ በዚህ አላበቃም። ረጅሙ ክፍል በፌስቡክና በሌሎች የማህበራዊ መገናኛ ገጾቻችን ላይ ይጋራል። እናመሰግናለን። ቤቲጂ በትናንትናው ዕለት በተካሄደው የኖቤል ሽልማት አሰጣጥ ስነ ስርዓት ላይ ያቀረበችውን ሀገር ማለት የተሰኘን ሙዚቃ ነው የጋበዝናቸው። ቆንጆ አቀራረብ ነበረ። እጅግ ከሚያምሩ የምሽቱ ዝግጅቶች መካከል የሷ የሙዚቃ አቀራረብ ድንቅ ነበር ብዬ አስባለሁ።
አዎ፣ ምሽቱን በደንብ እንዲያንጸባርቅ አድርገውታል። ከባህል አለባበሳቸው፣ ከአቀራረባቸው ጀምሮ ከሀሳቡም ከጽንሰ ሀሳቡ የዘፈን ጽንሰ ሀሳብ ጋር ተያይዞ ጥሩ ነገር ነበረ።
በጣም እናመሰግናለን እንግዲህ አብራችሁን ስለነበራችሁ አድማጮች። የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። ከትዊተርና ፌስቡክ አድራሻዎቻችን በተጨማሪ በኢሜይል gabina@voanews.com ብላችሁ አስተያየታችሁንም ላኩልን። አብረናችሁ የነበር ነው ማናመን ነበር ዛሬ ራሳችሁን ዘነጋችሁ እንዳንባል ብዬ ነው። ብዙ ስለተናገርኩ አንቺ ተናገሪ ተወሰነ። ደግሞ
ሀብታም ስዩምና ኤደን ገረመው ነበርን። ከአቀናባሪያችን ሞክቢል ያቤሮ ጋር ከምሽቱ ከዚህ ዘፈን ጋር እንሰናበታችኋለን። ደህና ደሩ።
ኩን ራዲዮ ሰገሌ አሜሪካት